ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። የኢትዮጵያ የተውኔት ጥበብ 100 ዓመታትን ቢደፍንም ሕፃናትና ታዳጊዎችን የሚመለከቱ ሥራዎች ግን በተነጻጻሪነት የቅርብ ጊዜ ክስተቶች ናቸው። እነዚህን ሥራዎች የሚያሳዩ ስፍራዎችም በበቂ ሁኔታ ባለመስፋፋታቸው በርካታ ሕፃናትና ታዳጊዎች እየተዝናኑ ዕውቀት ሊጨብጡበት የሚችሉበትን ዕድል አልፏቸዋል። ዛሬ ምሽት ከምናሰማቸው ዝግጅት መካከል የመጀመሪያው ስለ ሕፃናት ተውኔት ታሪክና ፋይዳ እንዲሁም ተያያዥ ጉዳዮች የሚያነሳ ነው። በዚህ ጉዳይ ላይ ሐሳባቸውን የሚያካፍሉን እንግዳ ይዘን መጥተናል። ወይዘሮ ሂሩት ይርዳ ይባላሉ። በሕፃናትና ወጣቶች ቲያትር ቤት የተውኔት ጠቢብና የትወና ቡድን መሪ ናቸው።
በመከተል ከየኛ ቲያትር ቤት በ1981 ነው የተመሰረተው። ከዛ በፊት በአዋቂ ቲያትር ቤቶች የተለያዩ ቲያትር የሕፃናት ቲያትሮች ይቀርቡ ነበረ። ትርጉም የሆኑ ከዘመን የመጡ ባለሙያዎች እንደዛ አይነት ቲያትሮች ያቀርቡ ነበር። በ1981 ግን የሕፃናትና ወጣቶች ቲያትር ቤት አሁን ያለው ግቢ ማለት ነው ተመሰረተ ማለት ነው። ከዛ ግን በ1983 በተለያዩ ችግሮች ስራው ተቋርጦ ነበረ። እንደገና ድጋሚ በ1986 የራሱ የሆነ በጀት ተመድቦለት ሙሉ ሆኖ ማለት ነው ሰራተኞች በዛ ተደርገው ተቀጥረውለት ስራውን ጀምሯል። እንግዲህ ከ1986 ጀምሮ አሁን እስካለን ጊዜ ድረስ ቲያትር ቤቱ ያው ብቸኛ በኢትዮጵያ ብቸኛ ቲያትር ቤት ሆኖ ለሕፃናት ቲያትሮችን፣ ሙዚቃዎችን እያቀረበ ይገኛል ማለት ነው።
ከሕፃናት ተውኔት ጋር በተገናኘ ወርቃማ የሚባል ዘመን ተፈጥሮ ይሆን? ምናልባት የ80ዎቹ የ90ዎቹ ሊሆን ይችላል። በርከት ያሉ ስራዎች የቀረቡበት ዘርፍ የተስፋፋባቸው አመታት ተብለው ሊጠቀሱ የሚችሉ ይኖሩ ይሆን?
በእርግጠኝነት ከዚህ ዓመተ ምህረት ብዬ ልልክ ባልችልም፣ ግን በጣም ለምሳሌ በ5-6 ቲያትሮች የሚቀርቡባቸው ጊዜያቶች ነበሩ በደንብ ማለት ነው። እነዛ የአሁን ለአዋቂ ቲያትር ቤቶች እንደ ግብአት ያወጧቸው በርካታ ባለሙያዎች የሰሩበት ጊዜያቶች አሉ። ባልሳሳት ከ2000 ዓ.ም ጀምሮ ወይም 90ዎቹን አጋማሽ አካባቢ በደንብ እንቅስቃሴዎች ነበሩ።
ቲያትር ከአዝናኝነቱ በተጨማሪ በተለይ ለሕፃናት ድርብርብ ጠቀሜታዎች እንዳሉት በአንድ መድረክ ላይ ስታጋሪ ሰምተናል እኛ። የተወሰኑትን ጥቅሞች መዘርዘር ይቻል ይሆን?
እንግዲህ በጣም ብዙ ጥቅሞች ነው ያለው የሕፃናት ቲያትር። አንድም ሕፃናትን ከማዝናናት ባለፈ ለምሳሌ የአዋቂ ቲያትሮች ማዝናናት ወይም ሌላ እንትን ሊኖራቸው ይችላል። የሕፃናት ቲያትር ግን ከማዝናናት ባለፈ ልጆች ስነ ምግባርን የሚያውቁበት፣ ሀገራቸውን ባህል ሲያውቁ፣ ወቅት ታሪክ እንዲያውቁ የሚደረግበት፣ የተለያዩ አስተሳሰቦችን እንዲይዙ፣ ነገ ለማንነታቸው መሰረት የሚጥሉበት ለምሳሌ ነገ ምን መሆን እንደሚፈልጉ ራሱ እዚህ ጋር ወስነው የሚሄዱበት፣ ሮል ሞዴሎቻቸውን የሚቀርጹበት በርካታ ጥቅሞች አሉት የሕፃናት ቲያትር። ከዛም ባለፈ ደግሞ ለነገ የኪነ ጥበብ ባለሙያ የሚሆኑ ልጆችን ራሱ የምናፈራበት ነው የሕፃናት ቲያትርም ሙዚቃም አጠቃላይ ማለት ነው።
አዋቂዎችን ቲያትር ከማዘጋጀት ይልቅ የሕፃናትን ቲያትር ማዘጋጀት ፈታኝ እንደሆነ የሚያነሱ ሰዎች አሉ። ለሕፃናት የሚቀርቡ የተውኔት ስራዎች የሚፈልጉት ምን ልዩ ሁኔታ አለ? ፈታኝነቱ እስከ ምን የመጣ ነው?
የሕፃናት ቲያትር የሚፈትነው አንደኛ ለምሳሌ የአዋቂ ቲያትር ስትሰራ ቲያትር ልይ ብሎ ወስኖ ቁጭ ብሎ ለማየት ተዘጋጅቶ የሚመጣ ተመልካች ነው የአዋቂ ቲያትር። የሕፃናት ቲያትር ግን ልጆች በየተለያየች ቅጽበት ውስጥ የተለያየ ነገር ሀሳባቸውን ይሰርቀዋል፣ ወደ ተለያየ ነገር ይሳባሉ። ስለዚህ የሕፃናት ቲያትር ስታዘጋጅ ከባዱ ነገር በዛ ቲያትር ውስጥ ተጀምሮ እስኪያልቅ ልጆች አንድ ቦታ ቁጭ ብለው ያንን ቲያትር እንዲያዩት የሚያስችሉ ድርጊቶችን፣ ኢቨንቶችን፣ የተለያዩ ነገሮችን የሚስቧቸውን ነገሮች ጨምረህ የምታዘጋጀው ቲያትር መሆኑ ነው። ምክንያቱም 5-10 ልጆች ስልቾች ናቸው። 5 ደቂቃ አይተው በሌላ ነገር ሊሳቡብህ ይችላሉ። ስለዚህ በየፊኖቹ ልጆቹን የሚስቡ ነገሮች፣ ከለርፉል የሆኑ ነገሮች፣ በድርጊት የተሞሉ ነገሮችን ነው ልታቀርብላቸው የምችለው እንጂ ዲያሎጎችን ብቻ ጽፋ ታሪኩን ብቻ እንዲከተሉት አይደለም፣ ስልቹም ስለሆኑ ማለት ነው። ስለዚህ የሕፃናት ቲያትርን ማዘጋጀት ከባድ የሚያደርገው አንድ ይሄ ነው። ሁለተኛው የልጆቹ ፍላጎት የተለያየ ነው። ለምሳሌ አዋቂ ቲያትር በቃ ቲያትር ለማየት የመጣ ነው። ስለዚህ የተለያየ ፍላጎት ላይኖሩ ይችላል። ልጆች ግን የተለያየ ፍላጎት ነው ያላቸው። አንተ ጋር የሚመጡት ልጆች ደግሞ የሚፈልጉት ምን እንደሆነ ቀድመን አታውቅ ይችላል። ስለዚህ የሁሉንም ልጆች ፍላጎት ሊያሟላ የሚችል ስራ ስለሆነ ማቅረብ የሚጠበቅብህ ፈታኝ የሚያደርጉት እነዚህ ነገሮች ናቸው።
ወይዘሮ ሂሩት፣ ከመቶ ሚሊዮን በላይ ህዝብ ባላት ኢትዮጵያ በህፃናት ተውኔቶችን የሚታደሙበት እድል በበቂ ሁኔታ አልተመቻቸም ሲሉ የሚሟገቱ ሰዎች አሉ። ህፃናትና ወጣቶች ቲያትርን ከመሰሉ ጥቂት የማሳያ ስፍራዎች ምናልባትም ብቸኛው ማለት እንችላለን። ከዚያ ውጪ አሁንም በተለያዩ ክልሎች ያሉ ህፃናት ከቲያትር በረከት ሊቋደሱ አልቻሉም ይባላል። ነገሮችን ለማሻሻል ምን መደረግ አለበት?
ይሄ በህፃናት ቲያትሩን ብቻ ሳይሆን ያው በአዋቂ ቲያትሩም ያለው ችግር ነው። ቲያትር ቤቶች ያሉት አዲስ አበባ ላይ ብቻ ነው። ሌላ ክልል ከተሞች ላይ ምንም አይነት ቲያትሮች ያሉ። ግን ምንድነው መደረግ ያለበት? አንድም በተለያዩ ክፍለ ሀገሮቹ የህፃናት ቲያትሮች የሚቋቋሙበት መንገድ ቢመቻች ነው። ሌላው ደግሞ የህፃናት ቲያትር አሁን እኛ ያለንበት ቲያትር ቤት ራሱ ከከተማ ወጥቶ ስራዎችን ለማቅረብ ብዙ ጊዜ ይሞክራል፣ ያስተባል፣ እቅድ ያወጣል። ግን የህፃናት ቲያትርን የሚደግፉ አካላት ስለማይገኙ ያንን ማድረግ ሳይቻል ይቀራል ማለት ነው። እና እነዚህ ነገሮች ቢመቻቹ፣ በተለይ ደግሞ አሁን አንተ እንዳልከው እኛም አንድ ሁለት ክልል ላይ ወጥተን ህጻናት ቲያትር ስንሰራ በጣም በቃ ተሰምቶን የመጣ ነው ነገር ህጻናት ቲያትር የሚባል እንኳን የማያውቁ ህጻናቶች፣ ህጻናት ቲያትር መኖሩን ጨምር ማለት ነው፣ የማያውቁ ተመልካቾች ነበረ የነበሩት ማለት ነው። ስለዚህ አንድም በየክልሎቹ እንደዚህ አይነት የህጻናት ቲያትር ቤቶች ይቋቋሙ። እንደው ያን ማድረግ እንኳን ከባድ ቢሆን አሁን ያለውን ቲያትር ቤት እንኳን ቲያትሮችን ይበልጣ በየክልሎቹ ላሉ ህጻናት ተደራሽ የሚደረግባቸው መንገዶች ቢኖሩ እኛ ጥሩ ነው ብለን ነው የምናስበው።
በዚህ ፈታኝ በሆነ ነገር ግን ደግሞ የተተኪውን ትውልድ ለመቅረጽ ደግሞ ትልቅ ሚና ባለው የጥበብ ስራ ውስጥ ለአመታት ሲለፉ የነበሩ ባለሙያዎች አሉ። እንደ አዋቂዎቹ ተዋናዮች እና የፊልም ሰሪዎች መድረኩንም ምስጋናውን የሚያገኙ አይመስለኝም። የተወሰኑትን ስማቸውን ማስታወስ መጥቀስ እንችል ይሆን?
ለምሳሌ አሁን ኢትዮጵያ ውስጥ የለም አሜሪካ ነው የሚገኘው ሰለሞን መንግስቴ በጣም በርካታ የህጻናት ቲያትሮችን በታሪኩም ይመስለኛል ለቤቱ ብዙ ቲያትሮችን የጻፈ ሰው ነው። አሁንም ለእረፍት ወደ ኢትዮጵያ ሲመጣ አንድ ቲያትር ጽፎ ይሄዳል እና እሱም በዚህ አጋጣሚ እኛ በጣም እንፈልጋለን። ሌላ ደግሞ በሀይሉ ደሱ የሚባል ባለሙያ አለ። እሱም ከኢትዮጵያ ውጭ ነው አሁን ያለው። እሱም በርካታ የህጻናት ቲያትሮችን ደርሷል። ሌሎችም አሁን እዚህ ሀገር ውስጥ ያሉ አሉ። አስታውሽኝ በነጋ ምናልባት ስሟን ታውቀዋለህ ብዬ ስለማሰብ። ከዛ በተጨማሪ ደግሞ በትወና ለምሳሌ ሌሎች ተማሪ እድሎች እያሏቸው ግን እኛ የህፃናት ቲያትር ነው መስራት የምንፈልገው ብለው እስካሁንም ቤት ውስጥ ያሉ ባለሙያዎች አሉ። ደምሴ በየነ፣ ረሻ ገብረ ማርያም፣ ዳንኤል ሸቱ፣ አንዱዓለም ካሳሁን፣ ሌላ ብዙ ሰዎች ወደ አዋቂ ቲያትር ቤት ሄደው መስራት ይችላሉ። እድሉም አላት፣ ግን አይፈልጉትም። እስካሁን የህፃናት ቲያትር ነው መስራት ያለብን ብለው ቤት ውስጥ እያገለገሉ ያሉ ናቸው። ከዛ ውጪ እንግዲህ ቲያትር ቤት ብዙ በርካታ ባለሙያም ለአዋቂ ቲያትር ቤቶችን ያፈራቸው አርቲስቶች አሉ።
የቲያትር ርዕሶችንም ማንሳት እንችል ይሆናል። ድሮ ድሮ በኢትዮጵያ ሬዲዮም በኢትዮጵያ ቴሌቪዥን ላይም ሲተዋወቁ እንሰማ ነበረ። አድማጮች እነዛን ቲያትሮች ቢያንስ እያሰቡ እንዲዘክሯቸው ለማድረግ አንድ ሁለቱን ሶስቱን መጥቀስ ይቻል ይሆን?
ዮዮ የሚል ቲያትር ነበረ፣ የገንፎ ተራራ። በቅርብ ጊዜ ደግሞ እኔ እንግዲህ እዛ ከገባሁ የማውቀው ሶስት መንፈሶች የሚል ቲያትር አለ። ሻምፒዮና የሚል ቲያትር ነበረ፣ የተቀደደው ተራራ፣ የብር ላይ ነዋሪዎች፣ በጣም ብዙ ናቸው።
በጣም አመሰግናለሁ። እኔ የክፍለ ሀገር ልጅ ነበርኩ፣ ቲያትር የማየት እድሉ አልነበረንም። ነገር ግን በኢትዮጵያ ቴሌቪዥን ተቀርጸው ከቀረቡና ከማድረሳቸው ቲያትሮች መካከል አንድ ተንኮሎ የሚል ቲያትር ነበረ።
ልክ ነህ፣ ተንኮሎ አለ።
እየሰራችሁ ስላለው ነገር ትልቅ አክብሮት አለኝ። ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት።
እሺ፣ እኔም በጣም አመሰግናለሁ። እንደዚህ የህጻናት ቲያትርን ትኩረት መሰጠት አለበት ብላችሁ እናንተም እንደዚህ አይነት ፕሮግራም በማዘጋጀታችሁ በቲያትር ቤት ስም በጣም አመሰግናለሁ። I don't know.
ልጅነት አይ ልጅነት አይ ልጅነት አይ ልጅነት አይ ልጅነት አይ ልጅነት እናትና አባቶች ቆጨው ብለው ያንቶቻቸውን ያጉባል ታታሲ ተሞታ ታታሲ በየጓዳ ጆሮ ባያባላት ይዞኝ ጫሞቱ ባርኝናት የተመኘው ሆኖና ቆጥካኝ ያልኝነት ብቻ ዳርዋይ አይ ልጅነት አይ ልጅነት አይ ልጅነት አይ ልጅነት አይ ልጅነት አይ
በአዲስ አበባ ዩኒቨርሲቲ በቴክኖሎጂ ትምህርት ክፍል የመጨረሻ ዓመት ተማሪ የነበረው ጋዲሳ ሄርፔሳ ነሐሴ 26 1996 በወቅቱ ኢትዮጵያን ሲያስተዳድር በነበረው የኢህአዴግ መንግስት የደህንነት ሰዎች በቁጥጥር ስር መዋሉ በፊልም የተሰራው የህይወት ታሪኩ ያሳያል። ወንድሙ አቶ ታዬ ሄርፔሳ ጋዲሳ በመንግስት ሰዎች ከተወሰደ በኋላ በሁለተኛው ቀን በማዕከላዊ እስር ቤት እንዳገኙት ያስታውሳሉ። ለእስሩ ምክንያት በወቅቱ የኦሮሚያ ክልል አስተዳደር መቀመጫ ከአዲስ አበባ ወደ አዳማ እንዲዛወር የተወሰነው ውሳኔን መቃወሙ እንደነበረ ተገልጿል። ከሁለት ዓመታት የእስር ቆይታ በኋላ በቃሊቲ ማረሚያ ቤት ውስጥ ጉዳት እንደደረሰበትና በምኒልክ ሆስፒታል ለሕክምና ከተወሰደ በኋላ ህይወቱ ማለፉንም ወንድሙ ተናግሯል። በዚህ ሳምንት የጋዲሳን ህይወት የሚመለከት አንድ ፊልም ተመርቋል። ስለ ፊልሙ ዳዊት ገልሙ ቀጣዩን ይነግረናል።
በአዲስ አበባ ዩኒቨርሲቲ ቴክኖሎጂ ትምህርት ክፍል የመጨረሻ ዓመት ተማሪ የነበረው ጋዲሳ ሄርፔሳ ነሐሴ 26 1996 በወቅቱ ኢትዮጵያን ሲያስተዳድር በነበረው የኢህአዴግ መንግስት የደህንነት ሰዎች በቁጥጥር ስር መዋሉ በፊልሙ የተሰራው የህይወት ታሪኩ ያሳያል። ወንድሙ አቶ ታዬ ሄርፔሳ ጋዲሳ በመንግስት ሰዎች ከተወሰደ በኋላ በሁለተኛው ቀን በማዕከላዊ እስር ቤት እንዳገኙት ያስታውሳሉ። ለእስሩ ምክንያትም በወቅቱ የኦሮሚያ ክልል አስተዳደር መቀመጫ ከአዲስ አበባ ወደ አዳማ እንዲዛወር የተወሰነውን ውሳኔ በመቃወሙ እንደነበር ገልጾልናል። ከሁለት ዓመት የእስር ቆይታ በኋላ በቃሊቲ ማረሚያ ቤት ውስጥ ጉዳት እንደደረሰበትና ወደ ምኒልክ ሆስፒታል ለሕክምና ተወስዶ ህይወቱ ማለፉን ወንድሙ አቶ ታዬ ያስታውሳሉ። ከብዙ ዓመታት በኋላ በቅርቡ የማዕከላዊ እስር ቤት ተዘግቶ ወደ ሙዚየም ሲቀየር በግድግዳው ላይ ከተጻፉት ማስታወሻ ከኔና ከከሳሼ ማን ነው ወንጀለኛ የሚለው የጋዲሳ ጽሑፍ አንዱ ነበር። የዚህን ወጣት ታሪክ አዘጋጅቶ ገዲ በሚል ርዕስ ለፊልም ያበቃው ወጣት ብስራት ጌታቸው ነው።
ጉቱማ ጉቱ ቶን ታኔ ቡረ ከንጎለ ተሴናታል ወዳ አኮመዴቱ ፊለር ስቶሪ ኦሬንጅን ከነቱ ባይ የተደበለ ትዙ ቡረ ጎለት ይመለ ሴናዱ ጋ ቆፈንቲ ሲንደሌራ ዋን።
በፊልሙ ስራ ላይ መንሰረታዊ የሚባሉ መረጃዎችን ጨምረንበት ነው ያዘጋጀ ነው። ለምሳሌ ስለ ፍቅርና ከቤተሰቡ ጋር ስለነበረው ሁኔታ አካተናል። ጋዲሳን በዚህ ታሪክ ውስጥ እንደ ምሳሌ ወሰድነው እንጂ ያኔ በአዲስ አበባ ዩኒቨርሲቲ በመሰል ምክንያት የተባረሩ ከ370 በላይ የኦሮሞ ተማሪዎች ናቸው። ስለዚህ የሌሎቹን ተማሪዎችም ህይወት የሚያሳይ ፊልም ነው።
ወንደሳኒ በከተኮች ከሃለ ኤፕሱ ደንደውን ይከንያል።
የፊልሙ ቀረጻና ቅንብር አንድ አመት መፍጀቱን የተናገረው ብስራት ከ400,000 በላይ የኢትዮጵያ ብር ወጪ እንደተደረገበትም ገልጿል። ያኔ በ1990ዎቹም ሆነ ከዛም በኋላ በህዝባዊ አመጽ ተሳትፎ የተሰዉ ብዙ ወጣቶች አሉ። ለምን በጋዲሳ ህይወት ላይ አተኮርክ ለሚለውም የፊልሙ ጻፊ ምላሽ አለው።
ቶፖ እትዴኛን አንተም ዴኮኬ እንደለምታምቦ ዋንቶኒ በበረቶኒ ሮሰና ከካሳቱራን አመረች።
አንደኛ በቅርበት ስለማውቀው ነው። ሁለተኛ ደግሞ ያኔ የነበረውን ቅስቀሳ ለማን ምን ጥቅም አስገኘ የሚለውን ማሳየት ፈልጌ ነው። ሌላው ደግሞ በተቃውሞ ላይ ግልጽ ባልሆነ አቋም የተገደሉ ሰዎች ሞት እንዲታወስም ጭምር ነው። ምክንያቱም በጥይት የተገደሉት በይፋ ይታወቃሉ። በድብቅ ስለተገደሉት ግን የተነገረ ታሪክ የለም። ለዚያ ነው ታሪኩን የመረጥኩት።
አለሰናና ከያደተሙ ፍያዴ
ጋዜጠኛ ፍቃዱ ዳዲ በፊልሙ ላይ ዋና ገጸ ባህሪ ጋዲሳ ወይም ገዲ ወክሎ ተጫውተዋል።
ዮሚስሳ በረኩ ተገልጽ ለሚጃራካ
መቼቱ በ1996 ዓመተ ምህረት የኦሮሚያ መዲና ከአዲስ አበባ ወደ አዳማ በመዛወሩ ምክንያት ከተቀሰቀሰው የተማሪዎች የተቃውሞ ጥያቄ ነው የሚነሳው። ከዚያ በዚህ ታሪክ የተጠቀሰው ጋዲሳ ከአዲስ አበባ ወደ ትውልድ መንደሩ ጥቁርንጭን ይሄዳል። የታሪኩ መቋጫ ደግሞ እስከ 2014 ዓመተ ምህረት ነው። እናም መቼቱ እንዳይጋጭብን ብዙ ጥረት አድርገናል። ቀረጻውን በጋዲሳ ትውልድ ሀገር አከናውነናል። የአዲስ አበባና የአዳማ ዩኒቨርሲቲዎች የቀረጻ ቦታ ስለከለከሉን በመጨረሻ ላይ በአምቦ ዩኒቨርሲቲ ነው ያከናወነው።
አምቦ ዩኒቨርሲቲ ረት ቦደራ የማከናርገን እና የመሰሰነ ኤጉዳፍ አጣጣሰናን እጭጭጣስ ያለ ይገንጎል።
የግዲፍም የቀረጻ ስራ በምዕራብ ሸዋ ዞን ጥቁርንጭኒ በአምቦ በቢሾፍቱና በአዲስ አበባ መከናወኑንም የፊልም አዘጋጅ ወጣት ብስራት ገልጿል። አቶ ታዬ ይርፓሳ የጋዲሳ ታላቁ እንደምናቸው ጋዲሳ ብሩ ተስፋ የነበረው ታታሪ ተማሪ ነበር ካሉ በኋላ ስለ ፊልሙ የምከተለውን ብለዋል።
እጆለን ከና ፊልም ከነበር ማተሙ እጆለዳ ኢማ ሻይነ ወራበግ
ፊልሙን ያዘጋጁት ልጆች ጋዲሳን በአካል አያውቁትም። በመተበት ወቅትም ምናልባት ህፃናት የነበሩ ናቸው። ታሪኩን አጥንተው ይህን ፊልም ማዘጋጀታቸውን እኛ እንደ ቤተሰብ በበጎ ነው የምንመለከተው። ያኔ እስር በማዕከላዊ በአለም በቃኝ በከርቸሌ ምን እንደሚመስል ከዚህ ፊልም ማየት ይቻላል። ይህም ለአጥኚዎች መልካም ነገር ነው።
ፊልም ከተከከ እንሻት ከአይ ጋርጋሩ ዳንዳ ያደጁ ቀባ
ገዲ የሚል መጠሪያ የተሰጠው ይህ ፊልም በ4K የምስል ጥራት ደረጃ መቀረጹን አዘጋጆቹ ይናገራሉ። ነገር ግን ባለፈው ወር ሲመረቅ የድምጽ ጥራት ችግር እንደነበረው የፊልሙ ዋና ገጽ ባህሪን የተጫወተው ፍቃዱ ዳዲ ገልጿል። ለዚህም ፊልሙን ጽፎ ያዘጋጀው ወጣት ብስራት ጌታቸው ፊልሙ በርግጥ በ4K የምስል ጥራት መቀረጹን ገልጾ የምርቃ ዝግጅቱ የተከናወነበት የአዲስ አበባው የኦሮሞ ባህል አዳራሽ የምስል ጥራቱን ለማሳየት የሚያስችል መሳሪያ አለመኖሩን እንደምክንያት ተናግሯል። በድምጽ በኩል ግን ፊልሙ በቅርብ ርምት ተደርጎለት ለእይታ ይበቃል ብለዋል። ለአሜሪካ ድምጽ ከልሙዳዊት ካዳማ።
በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው ከአሜሪካ ድምጽ። አብራችሁን ስለምታመሹ በእጅጉ እናመሰግናለን። ዝግጅታችን ይቀጥላል። አሁን ወደ አዲስ አበባ እንመለሳለን። ኢትዮጵያ ዋና ከተማ የአፍሪካ ሀገር ዲፕሎማቲክ መናገሻ የሆነችው አዲስ አበባ ላይ ውበት ለመጨመር የወጡን ወጣቶች እንቅስቃሴ ከጀመሩ ሰነባብተዋል። ለወትሮው በማስታወቂያ ወረቀቶች ውበታቸውን አጥተው የነበሩ የመንገድ ዳር ግንብና ግድግዳዎች በውብ የስዕል ስራዎችም ማማር ጀምረዋል። በዚህ በጎ ተግባር ላይ ከተሰማሩ ወጣቶች ጋር አጭር ቆይታ አድርጌያለሁ። የቡድናቸው ስም አዲስ ስትሪት አርት ይሰኛል። የቡድኑ አጋር መስራች ሰለሞን ክፍሌ የቡድኑን አጀማመርና ህልም በመቀጠል ያጋራናል።
ከተቋቋመ 3 አመት ሆነው አብረን ከሌሎች አርቲስቶች ጋር እንዲሁ እናወራ። አንድ ሰው ከመሃል ተነስቶ ለምን እንደዚህ አንሰራ ይሄ ነገር እኮ አልተለመደም የሚባል አይዲያ ይመጣና ስለዚህ ወደ ተግባር እንገባለን ማለት። ትንሽ ልጆች ነን ያለነው 1-3 ነን። ከዛ በተረፈ ግን ከሌሎች አርቲስቶች ጋር እንሰራለን። በየጊዜው አዳዲስ አርቲስቶች አብረውን ይመጣሉ። አዲስ ነገር ስለሆነ ሰው ፍላጎቱን ይገልጻል እና ያን ጊዜ የሆነ ፕሮጀክት ሲኖር እየደወልን ኮንታክት እናደርጋቸዋለን። በተለይ አሁን ሶሻል ሚዲያም ስላለ ያን ጊዜ ማን ምን እየሰራ እንደሆነ ስለምናቅ ደውለን አንድ ፕሮጀክት ሲኖር እንዲሳተፉ እንጋብዛቸዋለን ማለት ነው። እንዲህ እየተባለ 3 አመት ሞላው ማለት ነው።
በ3 አመት ቆይታችሁ በከተማዋ የተለያዩ ስፍራዎች ስራዎቻችሁን ያሳያችሁ እንደሆነ ከገጻችሁ አይቻለሁ። የት ቦታ ምን አይነት ስራዎችን እንደሰራችሁ እስቲ ባጭሩ ንገረን።
ኦኬ፣ እሱን ከመናገሬ በፊት ምንድነው ዋናው አላማችን ኦር ደግሞ እኛ መስራት የምንፈልገው ነገር ምንድነው የሚለው ነገር ገልጬ ከዛ ወደ ጥያቄ ብገባ ይሻላል። ዋናው አላማችን ምንድነው? እንደዚህ አይነት የአርት አይነት አልታወቀም። አርት ሲባል ብዙ ሰው የሚያስበው ምንድነው ጋለሪ ውስጥ የሚታይ የሆነ ነገር ነው። እዚህ ከዛ ውጭ ያለው ማህበረሰብ ጋለሪ ገብቶ ማለትም ጋለሪ ገብቶ የተነጠው ውጤት የማየት እድል የሌለው ሰው ያለምንም ግብዣ ጎዳና ላይ በሚሰሩ ጥበቦች ራሱን እንዲያዝናና ከዛም በተረፈ ደግሞ ማስተማር ይችላል። ስለዚህ አዳዲስ የሚሰሩ መንገዶች አሉ፣ የባቡር ፕሮጀክቶች አሉ፣ በማስታወቂያ የተጨናነቁ ግድግዳዎች አሉ። እነሱን በመጠቀም በውጤት መስራት ነው የሚፈልገው። ስለዚህ ዋናው ፎከስ ያደረግንበት ድነው ይሄ ኒውራል ኦር ደግሞ የግድግዳ ላይ የቅብ ስራ ኦር ደግሞ ግራፊቲ ሁለተኛው ማለት ነው ዲስፕሬን በመጠቀም የሚሰሩ ስራዎች ላይ ነው። በአሁኑ ሰዓት እያደረግን ያለ ነው አንዳንድ ኦፖርቹኒቲዎች አሉ፣ እነሱን በመጠቀም ራሳችንን ማስታወቅ። ለምሳሌ አንተም እኛ ገጽ ላይ ያየኸው አለ፣ አሁን በጣም በሰፊው እየሰራ ነው ያለው ጥበብ አደባባይ የሚባል ፕሮጀክት ነው። የጀርመን የባህል ተቋም ኦርጋናይዝ አድርጎት እየሰራ ያለ ስራ ነው እና ስለዚህ ጥበብ አደባባይ የዋናው ዓላማ ምንድነው? አርቱን ወደ አደባባይ መውሰድ። ቅድም እንደነገርኩ ከተደበቁትን ማሳያ ስፍራዎች ወስዶ ወደ አደባባይ ወስዶ ሌሎች ሰዎችም እንዲያዩ ማድረግ። ስለዚህ እነሱን በመጠቀም እኛም ራሳችንን ማስታወቅ ፈለግን። ስለዚህ ብዙ ቦታዎችን ሰርተናል፣ በተለይ 4 ኪሎ እና ፒያሳ አካባቢ ላይ። አሁን የመንግስትን ፍቃድ ማግኘት ከባድ ነው። ስለዚህ ምን እያደረግን ነበረ? እነዚህ የፈራረሱ ቤቶች፣ አንዳንድ ሆቴሎች ይኖራሉ፣ ሱቆች ይኖራሉ። እነዛ ቦታ ሄደን ሰዎቹን አላማችንን በመግለጽ እንዲፈቅዱልን በማድረግ የእነሱን ግድግዳ እየተጠቀምን የራሳችንን ሀሳብ እዛ ላይ እንሰራለን ማለት ነው። ከዚህ በፊት ሌሎች አርቲስቶችም የሞከሩት አሉ፣ ቦሌ አካባቢ እንደዚህ የተሰሩ አሉ ማለት ነው።
ሰለሞን፣ ስራዎቻችሁ በምን በምን ርዕሰ ጉዳዮች ላይ ያተኩራሉ? ማንም ሰው የመረጠውን ሀሳብ ማቅረብ ይችላል ወይስ የሚፈቀዱና የማይፈቀዱ የአደባባይ ስዕል አይነቶች አሉ?
አሉ። ስትሪት አርት ሲባል የማይፈቀድ ኦር ደግሞ ኢሌጋል አርት ኦር የሚፈቀድ ደግሞ ሌጋል የሚባለው አርት አለ። እኛ የምንሰራው ግን የሚፈቀዱ አርቶች ላይ ነው። ምክንያቱም አደባባይ ላይ እስከሰራኸው ድረስ ግጭት ያስነሳል። ሰውም የሚያየው ነገር ጥሩ መሆን አለበት። በእርግጥ እኛ ሀገር አልተለመደም እንጂ ሌላው ዓለም ኢሌጋል ግራፊቲ ተብሎ ኢሌጋል አርት ስትሪት አርት ተብሎ ሰዎች ባቡር ላይ ሊሆን ይችላል፣ የሰው ግድግዳ ላይ ሊሆን ይችላል እየሰሩ ሀሳባቸውን ያንጸባርቃሉ። እኛ ግን ሞር እየሰራን ያለ ነው እንዴት ነው ሰው አይቶ ሊደሰትበት ሰው አይቶ ሊማርበት የሚችለው ነገር ላይ ነው። በአሁኑ ግን በዚህ በ2020 ወር በእኛ 2013 ከመግባቱ በፊት ወደ 2012 መጨረሻ አካባቢ አሁን የነገርኩ ፕሮጀክት ላይ የተሳተፍን ጊዜ የጥበብ በአደባባይ ላይ ትንሰራ የነበረው የአርት ውጤት ምንድነው ስለ ማይግሬሽን ኦር ደግሞ ስደት የሚለው ኮንሴፕት ላይ ነው። ስለዚህ ሁሉም ሰው ስደትን በምን ይገልጸዋል? አርቲስቶቹ 6 አርቲስቶች ነበርን። 6ታችንም የየራሳችንን ስደትን የምንገልጽበት መንገድ ተጠቅመን የሰራ ነው ማለት ነው።
ስራችሁን የተመለከቱ ሰዎች ምን አይነት ምላሽ ሰጧችሁ? ከተማዋን እያሳመራችሁ ነው የሚለው ይበዛል ወይንስ ጎዳናውን ሁሉ ስዕል በስዕል አደረጋችሁት ብሎ ይወቀሳችኋል? ከመንግስት አካልስ ምን አይነት ድጋፍ ያገኛችሁ ነው?
እስካሁን ያው ይወቀሳ የለም እውነት ለመናገር። ምክንያቱም እንደነገርኩ አዲስ ነገር ስለሆነ ሰው በጣም ኢንተረስትድ ነው። ስለዚህ የማበረታታት ሁኔታ ነው ያለው እንጂ እስካሁን ይወቀሳ ነገር የለም። እኛም የምንሰራው በእርግጥ ውበት ያለው ነገር ነው። ትርጉሙን አንዳንድ የምንሰራቸው ስራዎች በእርግጥ ቶሎ ላይገባቸው ይችላል አንዳንድ ሰዎች። ስለዚህ ያው በራሳቸው መንገድ የሚረዱትም አሉ። ከዛ በተረፈ ግን አይተውት የሱበቱን ብቻ የሚያደንቁ ብዙ አሉ። ስለዚህ እስካሁን ከህብረተሰቡ እንደውም ብዙ እንድንሰራ ነው እንጂ የወቀሰን የለም። የእኛን ግሩፕን ጆይን ማድረግ የሚፈልጉ ብዙ ሰዎች አሉ፣ እየጻፉልን ነው ፌስቡክ ላይም ኢንስታግራም ላይም ማለት ነው። ስለዚህ እስካሁን አስደሳች ውጤት ወር ምላሽ ነው ያለው። ከመንግስቱ ጋር በተገናኘ ግን ከመንግስት ጋር ለመስራት እውነት ለመናገር በአሁኑ ሰዓት በጣም ከባድ ነው። በተለይ በኮሮና ሰዓት ፎከሱ መንግስት እዛ ላይ ስለሆነ ማለት ነው እንጂ እኛም አሁን ኮሮናን በተመለከተ ስትሬት አርትን በመጠቀም ለኮሮና ጎድነት ወር ደግሞ ምን ማድረግ ያለብንን ነገር ለህዝቡ መልዕክት ለማስተላለፍ የሚያስችል የስትሬት አርት ወይ የጎዳና ላይ የጥበብ ውጤት እንዲኖር ፕሮፖዛል አቅርበን አዘጋጅተን ነበር። እስካሁን ምንም የተሰጠ ምላሽ የለም። ግን የመንግስት እጅ ቢገባበት ይሄ ስትሬት አርትን የተመለከተ ነገር ውጤቱ በጣም ከፍ ያለ ነው የሚሆነው። ምክንያቱም ሌሎች ሀገር ላይ ምሳሌ ማየት እንችላለን። ምን ያህል ከቱሪዝምም አንጻር ሊሆን ይችላል፣ ከተማ ማስዋብ አንጻር፣ ከብዙ ነገር ፖዘቲቭ ከሆኑ አንጻሮች ብዙ ጥቅም አለ። ስለዚህ እስካሁን ከመንግስት ጋር እየሰራን አይደለም። ለወደፊቱ አላማ አለን ከመንግስት ጋር የመስራት።
የወደፊት ህልማችሁ ምንድን ነው? ከዚህ ቡድን ጋር በተያያዘ ምን ምን ነገሮችን ነው ለወደፊቱ መስራት የምትፈልጉት?
እኔ አዲስ አበባ ልጅ ነኝ። አዲስ አበባ በጣም እያደገች ነው፣ እየተለወጠች ነው። ስለዚህ ብዙ ነገር መስራት እንችላለን፣ መስራትም እንፈልጋለን። ስትሬት አርት በመጠቀም ማለት ነው። አይተናል ኤግዛምፕሎችን ውጭ ሀገር። ስለዚህ ከእሱ ነው እኛም ማለት መገልበጥ የምንፈልገው፣ ከሌሎች ሀገር መማር እንችላለን። ስለዚህ ደግሞ ኢትዮጵያን በአጠቃላይ አዲስ አበባ ብቻ ሳይሆን ኢትዮጵያንም ጨምሮ ብዙ የሚወራ ነገር አለ። አርትን በመጠቀም እንደነገርኩ አርት ይባል ጋለሪስ ብቻ አይደለም ያለው፣ ጎዳና ላይ ወጥተን መስራት እንችላለን። ስለዚህ ኢትዮጵያ ውስጥ ብዙ ሊባሉ የሚችሉ ከታሪክ አንጻር፣ ከሶሻል ላይፍ አንጻር፣ ከብዙ ነገር አንጻር ማውራት የምንችላቸው ነገሮች አሉ። ስለዚህ ይሄንን ነው ለህብረተሰቡ ማሳየት የሚፈልገው። መንግስትም ፈቅዶ እዚህ አይዲያ ላይ ሰፖርት ኦር ድጋፉን እንዲደግፈን እንፈልጋለን። ስለዚህ ዋናው አላማችን ይሄን ስትሬት አርትን ማስተዋወቅ ነው፣ መጀመሪያ ለአዲስ አበባ ቀጥሎ ሙሉ ኢትዮጵያ ነው ማለት ነው።
እጅግ በጣም አመሰግናለሁ ሰለሞን ክፍሌ፣ የአዲስ አበባ የአደባባይ ጥበብ ወይንም አዲስ ስትሬት አርት አጋር መስራች፣ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። ለሁላችሁም መልካም እድል እመኛለሁ።
እኔም አመሰግናለሁ፣ በጣም አመሰግናለሁ።
አብረን ስላመሸን በእጅጉ ደስ ብሎናል። እናመሰግናለንም። በሚቀጥለው ሳምንት እንገናኛለን። ሀብታሙ ስዩም በመስተንግዶ አብሬያችሁ ነበርኩ። የቸር ምሽት ይሁንላችሁ።